ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያሰማውን የአማርኛ ፕሮግራም አሁን ጀመረ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግሥት ፕሮግራም ተቃውሞ ገጠመው። ዘገባ ደርሶናል። የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል። የተፈናቃይ ቤተሰቦች መለያየት ሰቆቃ በደብረ ብርሃን መጠለያ ሌላው የምሽቱ ዘገባችን ከሚመለከታቸው ርዕሶች ውስጥ ናቸው። አርብ መጋቢት 29 2015 ዓ.ም ጤና ይስጥልኝ፣ እንደምናመሻችሁ ክቡራትና ክቡራን አድማጭ ተመልካቾቻችን፣ የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የሰዓቱን የዓለም ዜና የሚያሰማን እንግድ ወልዴ፣ አቀናባሪያችን ኤልያስ አስማረ፣ የስርጭት መሐንዲሳችን ደግሞ ሄለን ናት። እስከ ምሽቱ አራት ሰዓት አብረናችሁ እንዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና። መልካም ምሽት።
ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ ከምሽቱ ዜና ጋር እንግድ ወልዴ ነኝ። በሱዳን በሲቪሎች የሚደረገው ተቃውሞ ታሪካዊ ቀን በሆነበት በትናንትናው ዕለት ሰልፈኞች በወታደራዊ መንግስት ላይ ያላቸውን ተቃውሞ ሲገልጹ ውለዋል። ለአስርተ ዓመታት በወታደራዊ አገዛዞች ላይ ሲደረግ የቆየው ተቃውሞ በመፈንቅለ መንግስት ስልጣን የያዙ ሁለት መሪዎችን ያስወገደበት ቀን ትናንት ታስቦ ውሏል። የትናንቱ ሰልፍ የተደረገው በታቀደው የዲሞክራሲ ሽግግር ውስጥ ጦሩ የሚኖረውን ድርሻ በተመለከተ በወታደራዊ መሪዎች መካከል መከፋፈል ይስተዋላል የሚሉ ሪፖርቶች እየወጡ ባለበት ወቅት ነው። ክፍፍሉ የሽግግር መንግስቱ የሚጀመርበትን ጊዜ እንዲራዘም አድርጓል። ትናንት ሰልፍ እንደሚካሄድ ያወቁት ባለስልጣናት በዕለቱ ስራ እንደማይኖር አውጀዋል። ከረቡዕ ጀምሮ ከፍተኛ የጸጥታ ኃይል በመዲናዋ ካርቱም መታየቱን ምስክሮች ተናግረዋል። ወታደሩ ወደ ካምፑ ይመለስ እና ህዝቡ የሲቪል መንግስትን ይሻል የሚሉ መፈክሮች በትናንትናው ሰልፍ ላይ ተደምጠዋል። በኦምዱርማን እና ፖርት ሱዳን በተደረጉ ሰልፎች ላይ የጸጥታ ኃይሎች በመቶ የሚቆጠሩ ተቃዋሚዎች ላይ አስለቃሽ ጋዝ ተኩሰዋል ሲሉ የዓይን እማኞች ለኤኤፍፒ ተናግረዋል። ከአራት ዓመታት በፊት በአመፅ የተወገደውን የኦማር አልበሺርን አገዛዝ በተካው የሽግግር መንግስት ላይ መፈንቅለ መንግስት በማድረግ በጄኔራል አልቡህራን የሚመራ ወታደራዊ አገዛዝ ላለፉት ሁለት ዓመታት በሱዳን ስልጣኑን ተቆጣጥሯል። እያሻቀበ ባለው የምግብ ዋጋ ግጭትና የአየር ንብረት ለውጥ ሳቢያ በአፍሪካ ሳህል ቀጠና ውስጥ የሚገኙ ወደ 1 ሚሊዮን የሚጠጉ ሕፃናት በዚህ ዓመት ከፍተኛ የሆነ የተመጣጠነ ምግብ እጥረት ይገጥማቸዋል ሲል የሕፃናት አድን ድርጅቱ ዩኒሴፍ አስጠነቀቀ። በምዕራብ አፍሪካ በሚገኙ 3 የሳህል አካባቢ አገሮች ውስጥ የሚኖሩና ከአምስት ዓመት ዕድሜ በታች ያሉ 970,000 ሕፃናት ይጫጫሉ ሲል የመንግስታቱ ድርጅት የሕፃናት መርጃ ወኪል የሆነው ዩኒሴፍ በመግለጫው አስታውቋል። አገሮቹም ቡርኪና ፋሶ፣ ማሊ እና ኒጀር መሆናቸው ታውቋል። የተጠቀሱት አገሮች ድሃ ከመሆናቸው በተጨማሪ የባህር በር የሌላቸው እና ጂሃዲስቶችን በመዋጋት ላይ ያሉ መሆናቸውን ዩኒሴፍ በመግለጫው ጠቁሟል። በጣም ከሚጎዱት አገሮች ውስጥ አንዷ በሆነችው ኒጀር 430,000 ሕፃናት የምግብ እጥረቱ ይገጥማቸዋል። በማሊ ደግሞ 367,000 ሕፃናት ይጫጫሉ ተብሏል። በዚህ ዓመት በሳህል በሚገኙና 7 በሚሆኑ አገሮች የሕፃናት መጫጨት እንደሚከሰት ያስታወቀው ዩኒሴፍ መንግስታት ለችግሩ ትኩረት እንዲሰጡ ማሳሰቡን የኤኤፍፒ ዘገባ አመልክቷል። በናይጄሪያ ማዕከላዊ ሰሜን ግዛት የታጠቁ ሰዎች በከፈቷቸው 2 ጥቃቶች ቢያንስ 50 ሰዎች መገደላቸውን ባለሥልጣናት ትናንት አስታውቀዋል። ባለፈው ረቡዕ ቤኑ በሚባለው ግዛት ታጣቂዎች 47 ሰዎችን ሲገድሉ፣ ቀደም ባለው ቀን ደግሞ 3 ሰዎችን ገድለዋል ሲሉ የአካባቢው አንድ ባለሥልጣን አስታውቀዋል። የግዛቲቱ ፖሊስ ተወካይ ጥቃት መፈጸሙን አረጋግጠው ታጣቂዎቹ አንድ የገበያ ስፍራን ኢላማ እንዳደረጉ ገልጸዋል። የሟቾቹ ቁጥር ግን 8 ብቻ መሆኑን ተናግረዋል። የጥቃቱ ምክንያት ምን እንደሆነ ወዲያውኑ ግልጽ ባይሆንም ባለሥልጣናት ግን በከብት አርቢዎችና በገበሬዎች መካከል በመሬት ይገባኛል ጥያቄ ምክንያት የተደረገ ሊሆን እንደሚችል ይጠረጥራሉ። ከብት አርቢዎቹ እንስሶቻቸውን በማሰማራት ሰብላቸውን እንዳወድሙባቸው ገበሬዎቹ ይናገራሉ። ለምለምና የናይጄሪያ የዳቦ ቅርጫት እንደሆነ የሚነገርለት አካባቢ በከብት አርቢዎችና በገበሬዎች መካከል ለረጅም ጊዜ ግጭት ሲካሄድበት ቆይቷል። በግጭቱ ምክንያት ምርት በየጊዜው እያሽቆለቆለ መሆኑን የአሶሴትድ ፕሬስ ዘገባ ጠቁሟል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። እስራኤል በጋዛና በሊባኖስ ላይ ዛሬ ጠዋት የአየር ድብደባ ፈጽማለች። የአየር ድብደባው እስላማዊ ቡድን ለሆነው ለሐማስ ሮኬት ጥቃት የተሰጠ ምላሽ እንደሆነ የገለጸችው እስራኤል ትናንት ሐሙስ ከሊባኖስ አቅጣጫ በተተኮሱ በደርዘን በሚቆጠሩ ሮኬቶች ጥቃት እንደተፈጸመባት አስታውቃለች። ዛሬ ማለዳ የእስራኤል ጀቶች አንዳንድ የጋዛን አካባቢዎች ሲደበድቡ አርፍደዋል። ድብደባው ያነጣጠረው በመሳሪያ ማምረቻዎችና የመሬት ውስጥ ለውስጥ መደበቂያ ጉድጓዶች ላይ እንደሆነ የእስራኤል ጦር አስታውቋል። ጦሩ አክሎ እንዳለው በደቡብ ሊባኖስ የሐማስ ይዞታ የሆነን ስፍራም ደብድቧል። ታይር በተሰኘችው የደቡብ ሊባኖስ የወደብ ከተማ ፍንዳታ እንደነበር አንድ የሊባኖስ ቴሌቪዥን ዘግቧል። በሊባኖስና በጋዛ ድንበሮች ላይ ወታደራዊ ኃይሏን ማጠናከሯን ያስታወቀችው እስራኤል ለሚከሰቱ ማንኛውም ችግሮች ዝግጁ ለመሆን ነው ስትል አስገንዝባለች። በእስልምና እምነት ሶስተኛው ቅዱስ ቦታ ተደርጎ በሚታመነው አላክሳ መስጊድ በእስራኤል ፖሊስ እና በፍልስጤማውያን መካከል በቅርቡ ግጭት ከተከሰተ ወዲህ በአካባቢው ውጥረት ጨምሯል። በዛሬው የአርብ ጸሎት ስነ ስርዓትም ሐማስን የሚያወድሱ መፈክሮች የሚያሰሙ ፍልስጤማውያን ከፖሊስ ጋር ተጋጭተዋል ሲል የአሶሴትድ ፕሬስ ዘገባ አመልክቷል። የኢየሱስ ክርስቶስን ስቅለት ተመስሎ ለማሳየት የቆረጡ 8 ፊሊፒናውያን ከእንጨት በተሰራ መስቀል ላይ በሚስማር ተቸንክረው የተሰቀሉ ሲሆን የካቶሊክ ቤተክርስቲያን ድርጊቱን ኮንናለች። በአምሳለ ስቅለተ ክርስቶስ ለ10 ዓመታት ሲደጋገም በቆየው በዚሁ ትዕይንት 10 ሴንቲሜትር በሚሆን ሚስማር የተሳታፊዎቹ እግራቸውና እጃቸው በእንጨት ላይ ከተቸነከረ በኋላ ለ10 ደቂቃ ወይም ከዚያም በላይ እንደተሰቀሉ ይቆያሉ። በሰሜናዊ ማኒላ በምትገኘው ሳን ፔድሮ ኩቱድ በተሰኘችው መንደር በተከናወነው የአምሳለ ስቅለተ ክርስቶስ ስነ ስርዓት ላይ የአካባቢውን ሰዎች ሳይጨምር 15,000 ቱሪስቶች ተገኝተው ትዕይንቱን ተመልክተዋል። የ62 ዓመቱ ሩበን ኢናጄ ከሚቸነከሩት አንዱ ነው። በዚህ ዓመት እጅና እግሩ በሚስማር ተወቅቶ ሲቸነከር የአሁኑ ለ34ኛ ጊዜ ነው። በመስቀሉ ላይ ሳለም ኮቪድ-19 እና በዩክሬን እየተካሄደ ያለው ጦርነት ማብቂያ እንዲኖረው መጸለዩን ተናግረዋል። ጦርነቱ በሁለቱ አገሮች መካከል ቢካሄድም የምግብና የነዳጅ ዋጋ በመናሩ ዳፋው ለኛ ተርፏል ሲል ተደምጧል። ኢናጄ በአምሳለ ክርስቶስ የመሰቀል ልምዱን የጀመረው እንደ አውሮፓን አቆጣጠር በ1985 ዓ.ም ከሶስተኛ ፎቅ ላይ ወድቆ በተአምር ሕይወቱ በመትረፉ ምስጋና ለማቅረብ በሚል ነበር። በፊሊፒንስ የሚገኙ የክርስትና ሃይማኖት መሪዎች ለዓመታት ሲፈጸም የቆየውን ልምድ ያወግዛሉ። ይልቁንስ ምዕመናን ራሳቸውን ሳይጎዱ እንደ ደም ልገሳና ሌሎች የሰብአዊ ረድኤት ሥራዎችን በማከናወን እምነታቸውን ማሳየት ይችላሉ በማለት ይመክራሉ። በመጨረሻም አድማጮች፣ አንድ ደቡብ አፍሪካዊ አውሮፕላን አብራሪ አደገኛ እባብ ጀርባው ላይ ከወጣ በኋላ አውሮፕላኑን ካለ ችግር በማሳረፉ አድናቆት ተችሮታል። 4 ሰዎችን ጭኖ አንዲት አነስተኛ የግል አውሮፕላን ሲያበር የነበረው ሩዶልፍ ኢራስመስ ወደ ፕሪቶሪያ በማቅናት ላይ ሳለ አደገኛና ገዳይ መርዝ እንዳለው የሚታወቀው ኬፕ ኮብራ የተሰኘ የእባብ አይነት በጀርባው ላይ ሲሄድ ተሰምቶታል። የእባቡ አይነት በአብዛኛው በደቡብ አፍሪካ የሚገኝና መድኃኒት ካላገኙ መርዙ ገዳይ መሆኑን የኤፍፒ ዘገባ አመልክቷል። ቀዝቀዝ ያለ ነገር ጀርባውን ሲጫነው እባቡ እንደወጣበት ማወቁን ኢራስመስ ተናግሯል። የአገሪቱ የሲቪል አቪዬሽን ባለሥልጣን ለአብራሪው አድናቆቱን ገልጿል። አድማጮች፣ ለምሽቱ የያዝነው ዜና በዚሁ ተጠናቋል። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም ምሽት።
እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ መጋቢት 29 2015 ዓ.ም አስተናጋጃችሁ አሉላ ከበደ ነኝ። የምስልና ድምፅ አቀናባሪዎቻችን ኤልያስ ግርማ ደገፋና ሲሳይ አሸናፊ፣ የዕለቱ ዋና አዘጋጅ ጽዮን ግርማ፣ የዌብና ማኅበራዊ አሰናጃችን ደግሞ አባየሁ ገበያው ናት። የስቱዲዮ ምስልና ድምፅ አቀናባሪው ጆጊል ነው። እስከ ምሽቱ 4 ሰዓት አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ እንለፍ። ልዩ ኃይልን ወደ ጸጥታ ተቋማት መልሶ ማደራጀት የሚለው የመንግስት ፕሮግራም ተቃውሞ ገጥሞታል። መንግስት ያማራ ክልል ልዩ ኃይልን በዳግማ ድርጃጀት ወደ ሌሎች ጸጥታ ተቋማት ለማስገባት እየወሰደ ነው የተባለው እርምጃ በክልሉ የተለያዩ አካባቢዎች ተቃውሞ እየገጠመው መሆኑ ተገለጠ። በዛሬው ዕለት በሰሜን ወሎና በምዕራብ ጎንደር በርካታ ስፍራዎች ህብረተሰቡ መንገድ በመዝጋት የተቃውሞ ሰልፍ በማድረግና ጎማ በማቃጠል ቁጣውን ሲገልጽ መዋሉን እነኚሁ አካባቢዎች አስተያየት የሰጡ ግለሰቦች አመልክተዋል። በትላንትናው ዕለት በወልዲያ አካባቢ በመከላከያ ሰራዊትና በልዩ ኃይል አባላት መካከል በነበረ የተኩስ ልውውጥ አንድ ሰው ህይወት እንዳለፈና ሌላ አንድ ቁስለኛ ወደ ከተማው ሆስፒታል ገብተዋል ሲል ማንነቱ እንዳይጠቀስ የጠየቀ የህክምና ባለሙያ አመልክቷል። ልዩ ልዩ የተቃዋሚ ፖለቲካ ፓርቲዎች አፈጻጸሙን በመቃወም በመንግስቱ አስተዋጽኦ መግለጫ አውጥተዋል። ከፓርቲዎቹ አንዱ የሆኑት የኢትዮጵያ ዜጎች ማህበራዊ ፍትህ ኢዜማና የባልደራስ ለእውነተኛ ዲሞክራሲ ፓርቲ አመራሮች በሰጡት አስተያየት እርምጃው ግልጽነት የሚጎድለውና ሌሎች ችግሮችም ሊያስከትል ይችላል ሲሉ ስጋታቸውን አመልክተዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ሰላማዊት ካሳ በበኩላቸው እርምጃው በሁሉም ክልሎች በተመሳሳይ ጊዜ በመከናወን ላይ ነው ሲሉ በዛሬው ዕለት በሰጡት መግለጫ አመልክተዋል። ሁሉንም አጣምረው ኬኔዲ አባተ እንደሚከተለው ያቀርባል።
የመንግስት ኮሚኒኬሽን አገልግሎት ትናንት መጋቢት 28 2015 ዓ.ም ማምሻውን ባወጣው መግለጫ በሁሉም የአገሪቱ ክልሎች ያሉ የልዩ ኃይል አባላትን ወደ ልዩ ልዩ የጸጥታ መዋቅሮች በማስገባት ላይ እንደሚገኝ መግለጹ ይታወቃል። ጉዳዩን በተመለከተ በመንግስት ለሚተዳደሩ የሀገር ውስጥ መገናኛ ብዙሃን ዛሬ መግለጫ የሰጡት የኮሚኒኬሽን አገልግሎቱ ሚኒስትር ዴኤታ ሰላማዊት ካሳ የልዩ ኃይሎችን ወደ ሌሎች የጸጥታ ተቋማት የማስገባቱ ስራ ከክልሎች ጋር በተደረሰ ስምምነት መሰረት በሁሉም ክልሎች በተመሳሳይ ጊዜ እየተካሄደ እንደሚገኝ አብራርተዋል።
መንግስት ባስቀመጠው አቅጣጫ መሰረት የክልል ልዩ ኃይሎች በተለያዩ መዋቅሮች እንዲደራጁ የሚያስችላቸው ተግባራዊ እርምጃ መጀመሩ ይታወቃል። አሁን ወደ ተግባር የገባው የክልል ልዩ ኃይሎችን መልሶ የማደራጀቱ ስራም በሁሉም ክልሎች ውስጥ በተመሳሳይ ወቅት የተጀመረ ነው። በሁሉም ክልሎች በየደረጃው ባሉ የሚመለከታቸው አካላት በጉዳዩ አስፈላጊነት ላይ ከመግባባት ላይ በመደረሱ በሁሉም ክልሎች ደግሞ የተለያዩ በየደረጃው ያሉ የሚመለከታቸው አካላት ውይይቶችንም በማድረግ ጭምር ነው ስራዎቹ የተጀመሩት።
ይሁን እንጂ መንግስት እርምጃውን እየወሰደ ያለበት መንገድ ከተለያዩ ተቃዋሚ የፖለቲካ ፓርቲዎች ተቃውሞ ገጥሞታል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ዛሬ ባወጣው መግለጫ የክልል ልዩ ኃይሎች ወደ ህጋዊ የጸጥታ መዋቅር ስር መግባታቸውን እደግፋለሁ ያለ ሲሆን፣ ሆኖም ውሳኔውን በድብቅ ለማስፈጸም እየተደረገ ነው ያለውን እንቅስቃሴ ተቃውሟል። ዶክተር ሙሉ አለም ተገኘ ወርቅ የኢዜማ የህዝብ ግንኙነት ኃላፊ ናቸው።
ጅምሩ በጎ ነው፣ በጣም በጎ ጅምር ነው ብለን ነው የምንወስደው። ከመርሃችንም አንጻር ትክክለኛ እንቅስቃሴ ነው፣ ግን ውዥንብር ፈጥሯል። አሁን ባለው ሁኔታ ትናንትና የመንግስት ኮሚኒኬሽን አገልግሎት ያንን መግለጫ እስኪጽፍ ድረስ በየትኛውም ኦፊሻል ሚዲያ ወይም በመንግስት ሚዲያዎች ወይም በክልል በኩል የማሳወቅ ግልጽ የማድረግ ግንዛቤ የማስጨበጥ ስራዎች ላይ ትንሽ ድክመቶች ነበሩ። ያ ነገር ደግሞ ለውዥንብር፣ ለተለያዩ አሉባልታዎች፣ ለስጋቶች ፈጥሯል። ያው እንደምታውቀው የብሔር ተኮር ፖለቲካ ዘውግ ላይ የተንጠለጠለ ፖለቲካ በተፈጥሮ አንዱን ብሔር ከሌላው ብሔር ጋር ያጋጫል። በተፈጥሮ አንዱ ብሔር የሌላው ብሔር ስጋት እንደሆነ እንዲሰማ የማድረግ አቅም ያለው የፖለቲካ ስርዓት ስለሆነ በቀጣይነትም አካሄዱን፣ ሁኔታውን ምንድን ነው የሚለውን የክልል መንግስታትን፣ ፌዴራል መንግስቱ ግልጽ እያደረገ መሄድ አለበት። አለበለዚያ አለመግባባቶች እንዳይፈጠሩ ሰጋል።
ባልደራስ ለእውነተኛ ዲሞክራሲ በጉዳዩ ላይ መግለጫ ያወጣ ሌላ ተቃዋሚ የፖለቲካ ፓርቲ ሲሆን የክልሉ ልዩ ኃይል መፍረስ እንዳለበትና የመከላከያ ሰራዊት መጠናከር እንዳለበት የሚያምን መሆኑን ገልጾ፣ ሆኖም ከወቅታዊ ሁኔታዎች አንጻር ጉዳዩ ተቀባይነት የለውም ብሏል። የፓርቲው ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም በሰጡን አስተያየት እርምጃው የአማራ ልዩ ኃይል ላይ ያነጣጠረና ይህም ክልሉን ለጥቃት ተጋላጭ ለማድረግ ታስቦ የሚከናወን ነው በማለት ተችተዋል።
ከዚህ በፊት በክልል ደረጃ ልዩ ኃይል መኖር የለበትም። ምክንያቱም የተዳከመ ማዕከላዊ መንግስት ሆኖ የጠነከረ የክልል መንግስት ካለ አገሪቱ ካላት የስሪት አንጻር ጥሩ የፖለቲካ አስተላለፍ አይኖርም፣ ዜጎችም በሰላም መኖር የሚችሉበት ሁኔታ አይኖርም። አንዱ የጎለበተ ኃይል ይኖረውና ሌላውን ጫና የማድረግ ሁኔታ ይኖራል የሚል አቋም አለን እኛ በድርጅታችን ወይም በፓርቲው በኩል። ይሄ አቋም ግን አሁን ባለው ሁኔታ ተግባራዊ ይሆናል ብለን አናምንም። የማናምንበት ምክንያት ምንድን ነው? ዜጎች ለአንድም ደቂቃ ያክል ሰላም ያጡበት ሁኔታ ነው ያለውና ይሄ ሰላም ያለበት ሁኔታ የፖለቲካው አስተላለፍ በጣም አጣብቂኝ ደረጃ ውስጥ በደረሰበት ሁኔታ እንደገና ደግሞ አሁን የህልውና አደጋ ውስጥ የገባ ማህበረሰብ አለ አሁን በተጨባጭ ማለት ነው። ጦርነት ሊከፈትበት ምናልባትም ደቂቃውን ሰዓቱን ወቅቱን የማያውቅ ህዝብ ወይ ማህበረሰብ አለ ብለን እናምናለን። ያን ህዝብ ማን ነው ከተባለ ያን ማህበረሰብ ማን ነው ከተባለ አማራው ነው። ስለዚህ በዚህ ደረጃ ያለን ህዝብ ወይ ማህበረሰብ ምንም ሳይታሰብበት ውይይት ሳይደረግበት መቼ እንዴት ተብሎ ሳይጠና የሚያግባባ ውይይቶች ሳይደረጉ በፍጥነት ይህ ውሳኔ ተወስኖ የአማራ ልዩ ኃይል ትጥቅ ይፍታ ብሎ ማለቱ ፌዴራል መንግስቱ ከኋላው አንድ የፖለቲካ ሴራ አለው ብለን እናምናለን።
የአማራ ብሔራዊ ንቅናቄ አብንም የመንግስትን እርምጃ በመቃወም መግለጫ ቢያወጣም ከፓርቲው አመራሮች አስተያየት ለማግኘት ያደረግነው ሙከራ አንዳቸው ወደ ሌላኛቸው እንድንደውል እየጠቆሙን ሊሳካልን አልቻለም። መንግስት በአማራ ክልል የጀመረውን ልዩ ኃይሉን ወደ ሌሎች የጸጥታ ተቋማት የማስገባት እርምጃ በመቃወም በክልሉ የተለያዩ አካባቢዎች የሚገኙ ነዋሪዎችም መንገድ እየዘጉና የተቃውሞ ሰልፍ እያደረጉ እንደሚገኙ አስተያየታቸውን የሰጡን ግለሰቦች ተናግረዋል። ስሙ እንዳይጠቀስ የጠየቀን አንድ የወልዲያ ከተማ ነዋሪ ከትናንት በስቲያ ጀምሮ በከተማው አቅራቢያ በመከላከያ ሰራዊትና በክልሉ ልዩ ኃይል መካከል ግጭቶች መኖራቸውን እንዲሁም በዛሬው ዕለት ደግሞ ወልዲያን ጨምሮ በሰሜን ወሎ ዞንና በሌሎችም አንዳንድ አካባቢዎች መንገዶች መዘጋታቸውን ተናግሯል።
ጀምሮ ነው በጎብዬ ከወልዲያ ያለፍ ብሎ ጎብዬ የምትባል ቀበሌ አለች እና በቆቦ ወረዳ ስር ነው የምትገኘው። እዛ አካባቢ ላይ ኮማንዶ የመግባት ሙከራ አለ ማለት ባለበት ሁኔታ ላይ ትናንትና ላይ ያው ጎብዬ ላይ የተኩስ ልውውጥ ነበረ በመከላከያው እና በዚህኛው ኃይል መካከል። ያው ሄዶ አውርድ አታውርድ የሚል ነገር ስለነበረ መንግስት እያደረገ ያለው ነገር ትክክልም ስላልሆነ አካሄዱ ሁሉም እንደ አድማ ነው። መንገዶች ዝግ ናቸው። አሁን ከወልዲያም ወደ ቆቦ የሚሄድም የለም፣ ከወደ ወልዲያም ወደ መርሳ የሚሄድልም ከመርሳም ተዘግቷል። እንቅስቃሴ የለም። በጥቅሉም ዛሬ ምንም አይነት እንቅስቃሴ የለም። መንገዶች ሙሉ ዝግ ናቸው። ሰሜን ወሎ ላይ ኦልሞስት ዝግ ነው። ስለዚህ በሁሉም አቅጣጫ ዝግ ነው።
መንገድ ብቻ ነው የተዘጋው ወይስ ሌሎች የንግድ እንቅስቃሴ፣ ከተማ ውስጥ ያሉ የታክሲ እንቅስቃሴ ምናምን አለ?
ሙሉ ዝግ ነው። እንቅስቃሴ የለም። መንገድ ዝግ ነው። ማለት ታክሲ እንቅስቃሴ የለም። ሁሉም ነገር የለም። የህዝብ በሁሉም አቅጣጫ የስጋት ቀጠና የሆነ ህዝብ ነው። አመራሩን ባላወያየበት ህዝቡን ባላወያየበት ሁኔታ ወደ እርምጃ ስለሆነ የገባው ያው ሁሉም ከፋው ታውቃለህ።
በወልዲያ ሆስፒታል የሕክምና ባለሙያ መሆኑን የገለጸ ሌላ አስተያየት ሰጭ ደግሞ በትናንትናው ዕለት በመከላከያ ሰራዊትና በልዩ ኃይሉ መካከል በነበረው የተኩስ ልውውጥ አንድ ህይወቱ ያለፈና ሌላ አንድ የቆሰለ ሰው ወደ ሆስፒታሉ እንደመጡ ገልጿል።
ያው ትናንትና የደረሰው ጉዳት ያው አንድ የልዩ ኃይል አባላት በቁስለኛ ነው እንግዲህ ከጎብዬ አካባቢ ተመቶ የመጣው። በዚህም በወልዲያ ዙሪያ ማታ ከ11 ሰዓት በኋላ ተኩሶች ነበሩ። የተኩስ ልውውጥ ዙሪያውን ይሰማ ነበረ። እንግዲህ ያው እኛ ጋር የመጣው ጧት ነው። እንግዲህ ወደ መከላከያ ሰራዊት ወደ ጎብዬ ወደ ልዩ ኃይል ካምፕ በሄደበት ጊዜ ተኩሶ ተጀመረ። ያው ከመጡትም ካለው መረጃ የሰማ ነው ማለት ነው። እና ይሄ ልዩ ኃይል አባላት እግሩ ነው ቆስሎ የመጣው። ዛሬ ደግሞ አንድ የመከላከያ አባል ተመቶ መጥቷል። እሱ አሁን በህይወት የለም።
ሆስፒታል ከደረሰ በኋላ ነው ህይወቱ ያለፈው።
ከሞከር የመጣው
ሁለት ሰው ብቻ ነው የመጣው።
እኛ ጋር የመጡት እስካሁን እነዚህ ብቻ ናቸው። ግን አሁን ይመስለኛል አሁን ልዩ ኃይሉ ቢጎዳም ወደዚህ የሚያመጣው የለም። ምክንያቱም እነዚህ ተቋማቶችን ያለባቸው አሁን መከላከያ ዞሮ ዞሮ ዛሬ ያው መንገድ ወልዲያ መስመሮች ሁሉ ያው ህዝቡ ጧት ተነስቶ መንገድ ዘጋጋ። ከዛ በኋላ ያው የሃይማኖት አባቶች እና የመከላከያ ጀነራሉ ያው ውይይት ምናምን ነገር ያው እኛም ተጠፈን ምናምን ሄደን ነበር። አዳራሹ ዙሪያውን በጣም ብዙ ህዝብ ነበረ። ሰቱ በቃ ብሎ በቃ አለቀሰ። ህዝቡ አልቅሷል።
ምዕራብ ጎንደር ሌላው ህብረተሰቡ ተቃውሞ በማሰማት ላይ የሚገኝ አካባቢ ሲሆን ከዞኑ ዋና ከተማ ገንደ ውሃ አስተያየታቸውን የሰጡን እና ማንነታቸው እንዳይገለጽ የፈለጉ ግለሰብ ገንደ ውሃን ጨምሮ በተለያዩ የዞኑ አካባቢዎች ዛሬ ህዝቡ ጎማ በማቃጠል እና መንገዶችን በመዝጋት ተቃውሞውን ሲያሰማ መዋሉን ገልጸዋል።
ዛሬ ገንደ ውሃ ትናንትና ሸንፋ እዛ ቱመት ምትባል ቦታ ነው ተዘግቷል። መንገድ በድንጋይ ተዘግቷል። ጎማ ይቃጠል ነበር። ወጣቱ ወጡ። በጣም ከባድ ነበር። መንገድ ከመዝጋቱ ውጭ ያለው ነገር እንትን ቁጣ ነው። አሁን ያለው ነገር ቁጣ ነው። መንገድ ዘግቷል። ልዩ ኃይሎችን እንዳትነኩ ቢዜን እስካሁን ክት የበታ የለም። ልዩ ኃይሉ ከፍተኛ የሆነ ቁጣ ያሰማ እየተኮሰ ነው።
ተኩሱ ከማን ጋር ነው?
ዝም ብሎ ነው የተኩሱ ይላል። ከስሜት የወለደ ተኩስ ነው
እንጂ በመከላከያና በልዩ ኃይሉ መካከል እስካሁን የተኩስ ልውውጥ የለም። ከዚያው ከምዕራብ ጎንደር መተማ አካባቢ አስተያየቱን የሰጠን ሌላ ግለሰብ ደግሞ በሱዳን ጠረፍ አካባቢ ያለውን ልዩ ኃይል የማስወጣት እርምጃ እየተወሰደ እንደሚገኝና ህብረተሰቡም ተቃውሞ በማሰማት ላይ መሆኑን ተናግሯል። ልዩ ኃይሉ ከሱዳን ድንበር አካባቢ መውጣቱን ተከትሎ የአካባቢው ማህበረሰብ ለስጋት ተጋልጧል ሲልም ገልጿል።
መተማ ወረዳ ቱመት ወንደር አካባቢ ነው የኛ አካባቢ ምዕራብ ጎንደር ዞን። የዚህ ምዕራብ ጎንደር ዞን አብዛኛው ጊዜ በተለይ በኛ ቀጠና ስጋት ቀጠና ነው የነበረ፣ ግን ባልታወቀ ምክንያት ልዩ ኃይሉን ሁሉ እንተረግርጋጎ አውጥቶታ ሙሉ አንድ ሁለት ሻለቃ የሚመራው ልዩ ኃይል ይወጣ የፌዴራል መንግስት ነው አስራ የሚባል አሁን እዚህ መካከል ላይ ቱመት ላይ ያለው ሰው ሰላማዊ ሰልፍ አድርጎ ከልዩ ኃይሉ ጋር ትንቅንቅ ማለት ነው ለዛሬ ያደረጉልናል። ነገ እንግዲህ ይሄዱ አይሄዱ አይታወቅም፣ ግን ዙሪያው ጠረፋውን ከሱዳን ጋር የሚያዋስ ነው ስለሆነ ሙሉ ጠረፋውን ክፍት ነው።
የኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙሉ አለም ተገኝ ወርቅ እንዲሁም የባልደራስ ጽህፈት ቤት ኃላፊ ወይዘሮ ቀለብ ስዩም ህወሓት በፕሪቶሪያው ስምምነት መሰረት ትጥቅ እንዳልፈታ እንዲሁም እርምጃው ግልጽ በሆነ መልኩ በተለያዩ አካባቢዎች በተመሳሳይ መልኩ እየተተገበረ እንዳልሆነ በመግለጽ አፈጻጸሙን ተችተዋል። የመንግስት ኮሚኒኬሽን ሚኒስትር ዴታ ሰላማዊት ካሳ በበኩላቸው ሐሰተኛ መረጃዎች እየተሰራጩ ነው ያሉ ሲሆን ህወሓትም ትጥቅ በመፍታት ላይ እንደሚገኝና በሁሉም ክልሎች የሚከናወነውን እርምጃ በተመለከተ ከተም መንግስት በቀጣይነት መረጃ ይሰጣል ብለዋል። ጉዳዩን በተመለከተ ከመንግስት ኮሙኒኬሽን አገልግሎት ባለስልጣናት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ስልካቸውን ባለማንሳታቸው ሊሳካልን አልቻለም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
አመሰግናለሁ ኬኔዲ። ክብራትና ክብራን አድማጭ ተመልካቾቻችን፣ አሁን ወደ ተከታዩ መጽሔት ርዕስ ስናልፍ ወደ ደብረ ብርሃን ያሸጋግረናል። የተፈናቃይ ቤተሰቦች መለያየት ሰቆቃ በደብረ ብርሃን መጠለያ። በአማራ ክልል ሰሜን ሸዋ ዞን ደብረ ብርሃን መጠለያ ጣቢያ ውስጥ ከሚኖሩ ተፈናቃዮች መካከል ከቤተሰቦቻቸው አባላት ጋር የተለያዩ ይገኙበታል። ከቀያቸው ትተዋቸው የመጡት የአራት ልጆቻቸው እናትና ባለቤታቸው እንደምትናፍቃቸው በሐዘን የሚናገሩት ወላጅ አባት አብረዋቸው ያሉ ሶስት ልጆቻቸውም በእናታቸው ናፍቆት ተቸግረዋል ነው ያሉት። እርሳቸው ልጆቻቸውን ይዘው ከመኖሪያቸው ሲፈናቀሉ ባለቤታቸው ነፍሰ ጡር እንደነበሩና የተወለደውንም ልጅ እንዳላዩት የጠቀሱት እኒው አባት አቶ ቤትዬ ደርቤ ይባላሉ። የተፈጠረው የጸጥታ ውጥንቅጥ ቤተሰባቸውን እንዳፈረሰባቸውም ተናግረዋል። ከኦሮሚያ ክልል ልዩ አካባቢዎች ተፈናቅለው በደብረ ብርሃን በሚገኙ ስድስት መጠለያ ጣቢያዎች ውስጥ እስከ 30,000 የሚደርሱ ተፈናቃዮች እየተረዱ መሆናቸውን ከከተማው አስተዳደር የተገኘው መረጃ ያመለክታል። ሰሞኑም በደብረ ብርሃን መጠለያ ጣቢያ ተገኝቶ ተፈናቃዮችን ተዘዋውሮ ያነጋገረው ዘጋቢያችን መስፍን አራጌ ለዛሬ የአንድ ቤተሰብን ታሪክ ያጋራናል።
ቤትዬ ደርቤ ይባላሉ። እሳቸውም ሆኑ ወላጅ አባታቸው ኦሮሚያ ክልል ምዕራብ ሸዋ ዞን ዳኖ ወረዳ ሃሮ ጅባት አካባቢ ነው ተወልዶ ያደጉት። በአካባቢው በተፈጠረው የጸጥታ ችግር ተፈናቅለው ወደ ደብረ ብርሃን ከተማ በሚገኘውና 20,000 ተፈናቃዮችን ባስተናገደው የቻይና መጠለያ ጣቢያ ከወላጅናታቸውና ከሶስት ልጆቻቸው ጋር መኖር ከጀመሩ አንድ ዓመት ከሰባት ወር ሆኗቸዋል። በተጨናነቀና ከመቶ የማያንሱ ተፈናቃዮች ባሉበት አንድ ድንኳን ውስጥ
የእርሻ መሬት አለኝ። የምተዳደረው በሆቴል ስራ ነው። እኛ እዚህ የተወለድነው እዛ ሀገር ነው፣ ያደግነው እዛ ሀገር ነው። በማንነታችን ተለይተን ስንመጣ አማራ ተብለን ወደዚህ ስንባረር ነው ይህን ሀገር ያወቅ ነው እንጂ ይህን ሀገር አናውቀውም።
የጸጥታ ችግሩም ሆነ ጽንፍ የያዘው የፖለቲካ አስተሳሰብ በትዳራቸው ላይ ተጽዕኖ እንደፈጠረባቸው ይናገራሉ።
የኔ ባለቤቴ ኦሮሞ ናት። የተጋባ ነው ከኦሮሞ ነው። አብረን የምንኖረው ከዛው አካባቢ ከኦሮሞ ህብረተሰብ ጋር ነው። ፍቅር እንጂ ጠብ የለንም። ወደን አማራ አልሆንም፣ እነሱን ፈልገው ኦሮሞ አልሆኑም። እንግዲህ እዛ በፍቅርና በሰላም ስለምኖር ተጋብተን ጋብቻ ሆነን ተዋልደን ነው የምንኖረው። ከዚህ ጋር አራት ናቸው። እናታቸውን እና እኔን አለያይተው ነው አንተ አማራ ነህና ከአንተ የተወለዱትም ልጆች አማራ ናቸው፣ ስለዛ አንተ መጥፋት አለብህ ሲባል እኔ ልጆችን ይዤ ሸሽቼ ወጣሁኝ። ሚስቴንና እኔን ተለያይተን ማለት ነው። እሷ እዛ ቀረች። ሀብት ንብረት ነበረ፣ ብዙ ንብረት ነበረ። ያ ንብረት ሁሉ ተዘርፏል። እዛ አካባቢ የሚኖር ገበሬ ነው፣ አርሶ አደር ነጋዴ ነው አንድ ቀን በመንግስት ፖለቲካ በሌላ ፖለቲካ ውስጥ ገብቶ ማያቅ በመንግስት ላይ አምጾ ማያቅ ስለ መንግስት ምርጫ ከተባለ ወጥቶ መምረጥ ሌላ ፖለቲካ ምንም የማያቀብረተሰብ ነው እዛ አካባቢ ያለው እኛም ስንኖር አንድ ቀንም ስለ ፖለቲካ ወርተናናግም ያለው በጊዜው የተመረጠ መንግስት ያስተዳድረናል እየተዛወረ ሲመጣም ያለው መንግስት ያስተዳድረናል እንጂ ስለ መንግስት መጥፎ ተናግረን ወይ በመንግስት ላይ አመጸን አይደለም እንግዲህ በጽንፈኛ አካል ነው ከዛ ከቦታችን ከቀያችን ከቤታችን ተለይተን
በተለይ ውህድ ማንነት ያላቸውና ከሳቸው ጋር የሚኖሩት ሶስት ልጆቻቸው ከናታቸው በመለየታቸው ለስነ ልቦና ጭንቀት ተዳርገዋል ነበር ያሉት።
እነዚህ ልጆች ከናታቸው ከተለዩ አሁን አመት ከሰባት ወራቸው ነው። እናታቸው እንኳን በአካል አይደለም በስልክ አያገኙ። እናታቸውን ሲናፍቁ ግን ምንም ማድረግ አልችልም እኔ። እንግዲህ ሰው ወዶ አማራ ባልሆነበት ወዶ ኦሮሞ ባልሆነበት የሌለ ትርክት እየተተረከ እንዴት ሆኖ ነው ይሄ ህብረተሰብ መለያየት የሚችለው? ለኛ ጥያቄ ነው። አማራ ኦሮሞ እኛ ጋር እዛ በመንኖርበት ወረዳ ውስጥ ባልየው አማራ ከሆነ ሚስትየው ኦሮሞ ናት፣ ሚስትየው ኦሮሞ ከሆነች ባልየው አማራ ነው። የተጋመደ ነገር ነው። እንግዲህ ይሄን ህብረተሰብ በምን አይነት ተአምር መለያየት እንደሚችል እንዴት እንደሚሆን እነዚህ ልጆች አሁን ምንድነው ጣፋንታቸው? እድሜ ልክ እናታቸውን አጥተው ሲያለቅሱ መኖር በጣም ከባድ ያስጨንቃል፣ ያስለቅሳል፣ ያሳዝናል። እኔ በየቀኑ ያለቅሱ ነበር ልጆች በየቀኑ ነበር የሚያለቅሱት። ሰው የገደለ ሰው ሞቷል ሞታለች እናታቸው ይባላሉ፣ ግን በቁም በህይወት ይህን ያህል መለያየት በጣም ከባድ ነገር ነው፣ ያሳምማል። ያለ እናት እያደጉ ነው ያሉት። አራት ልጆች እስከምናፈራ ድረስ ቢያንስ ከ25 ዓመት በላይ ቆይተናል። ይህን ያህል ጊዜ ስንቆይ ግን እኔ ከዛ አካባቢ ህብረተሰብ ጋር በድር አንድ ነን፣ በቤተ ክርስቲያን አንድ ነን፣ ማህበራችን አብሮ ነው፣ ሃይማኖታችን አንድ አይነት ነው። ግን አሁን ላይ የመጣው ታሪክ በጣም የሚያሳዝን ነው።
አራተኛ ልጃቸውን በመፈናቀላቸው ምክንያት በመልክ ለማየት አለመቻላቸውንም ጠቅሰዋል።
እነዚህ ልጆች አሁን ያለ እናት ወይ ሞተች ሳንል ያለ እናት ሲቀሩ ሰዓት ሞት በህይወት ያለ እናት ወላጅ አልባ ሲሆኑ መንግስት አለ መንግስት ባለበት ሀገር ነው እንደዚህ እየተደረገ ያለው። ምን እንበል ወዴት እንበለው ምን እንደምንል ጭራሽ ነው ግራ ገባን። አቤቱታ ብለን አቤቱታችን አልተሰማ፣ ጮኸን ጮኸታችን አልተሰማ፣ መንግስት አለ ብለን ለመንግስት አመልክተን መልስ አላገኘን። እስከ መቼ ነው እነዚህ ልጆች ጣፋንታ እስኪ ያለ እናት የሚኖሩት? ከዛ ከመጣን ጀምሮ እዚህ ስንኖር ደግሞ ለክልሉ መንግስት አመለከትን፣ ለፌዴራል መንግስት አመለከትን። መጠለያ እንዴት አናገኝም? እንደ አንድ ዜጋ የምንበላው የምንጠጣው ለሌላው ሀገር የሚሰጠው ስጦታ ዩኤን የሚባል ዓለም አቀፍ እርዳታ ሰጪ ድርጅት ገብቶ በሌላው ቦታ እየሰጠ ነው። እዚህ ግን ምግብ ላይ የሚሰራ ምንም አይነት ድርጅት የለም። በጎ አድራጊ ግማሹ እንጀራ እያመጣ ግማሹ ወጥ እያመጣ ነው ይህን ህብረተሰብ ህይወቱን እስከ ዛሬ ያቆየው። ምክትል ጠቅላይ ሚኒስትሩ ራሱ መጥተው እዚህ ለምንድን ነው በረሃብ የምንሞተው? ያደረግነው ነገር ካለ ለምን አትነግሩንም? ሲያባርሩን፣ ሲገሉን፣ በቁም ሲያቃጥሉን ሸሽተን የወጣ ነው። እዚህ ደግሞ እስካለን ለምን ምግብ አይሰጠንም ብለን ስንል ከአሁን በኋላ ምግብ አይርባችሁም፣ ቀጣይ የሆነ ይሰጣችኋል። ምንም የለም። ይልቁኑ ወደ ሀገር ከመመለስ እየጨመረ ነው መፈናቀሉ፣ እየጨመረ ነው እየሄደ ያለው።
ቦንቱ ቤትዬ በአካባቢው በሚገኘው የመንግስት ትምህርት ቤት አራተኛ ክፍል እየተማረች ነው። ታዳጊዋ አባቷንና አያቷን በቅርበት ብታገኝም ከአመት በላይ የተለዩት እናቷ እንደሚናፍቋት ትናገራለች።
አልማዝ ትባላለች። ይኸው ሽን ያፈናቅልና ከሷ ለየን። ይኸው ከአባታችን ጋርና ሁሉ ነገር ያደርግልናል።
ለእናቴ ይድረስ ባለችው መልእክቷም ይህም ብላለች።
የእናት ፍቅር ብዙ ነገር ነው፣ ትነግረውም አያልቅም። የእናት ፍቅር በቃ ከሁሉም በላይ ነው። ስለዛ የእናት ፍቅር በአንዳንድ ብነገርም መቼም አያልቅም። እኔ አንቺን በጣም ንምወድሽ፣ ከአንቺ ባለለይ ደስተኛ ነበርኩ፣ ግን ጊዜ ለየን።
ወሰን የገለጠው ቤትዬን ጨምሮ ከሁለት የትዳር አጋሮቻቸው ሰባት ልጆችን ወልደው ለቁም ነገር ያበቁት ዳኖ ሀሮ ጅባት ነው።
ከሀገርም ከጓደኞቼ ተዘመድ ሆኜ አሳደግሁ ልጆቼ። ዛሬ ግን በመጦሬ በመቀበሬ ልጆቼ በመቀበራቸው ልጆቼ አድገው እንጀራ ሲያገኙ ይኸው ብትንትና የ13 ዓመት ኮኔ ነው እኔ ዳኖ ወረዳ የገባሁት። ሀገርም አላቅ ዘመዴንም አላቅ። ዘመዴ ጅባት ኦሮሞ ነው አማራ ኦሮሞ ዘመዴ ብዬ እዚያ ተቀምጨ ስኖር አሁን በአናቱ ላይ ተነስተው ይኸው ብትንትና አረጉኝ። አሁን በስተርጅና ወይንስ ሽቅብ ቁልቁል ብዬ አዳሪ ነኝ ወይንስ ተቀምጨ የሚያቀርበኛል ልጆችም አጣው እኔም አጥቼ እያለቀስኩ እየተከስኩ ነው ያለሁት። ይሄው አመት ተሰባት ወር የልጆችን አይን እያየሁ ነው የተቀመጥኩት።
በእድሜ ማምሻ ደረሰብኝ ያሉትንም ሲገልጹ
የመንግስት ጫካ መንጥረን አቅነተን ለፍተን ደክመን ነው እንጂ ወይ ሰው ይዞታ ላይ ሄደን አልተቀመጥንም፣ ወይ የሰው ይዞታ ሄደን አልተናጠቅንም። በለፋንበት ግንድ ቀጥቅጠን ባፈራነው ኑሮ ላይ መሬት ላይ ነው የተቀመጥነው እንጂ ቡና ተደጃችን ስንለቅም ከብት አርብተን ስንጠቀም አምርተን አግርድ ዘርተን አምርተን አግርደን ስንጠቀም አባረሩን። ንብረታችንን ተነጠቅን፣ ከብታችንን ተዘረፍን። የምንለብሳ ጨርቅ እንኳን ይዘን አሉት።
የእድሜ ባለጸጋ እናት ሰብአዊነት የት ደረሰ ሲሉም መጠየቃቸው አልቀረም። ለአሜሪካ ድምፅ መስፍን አራጌ ነኝ ከደብረ ብርሃን።
መስፍን አራጌን ለዘገባው አመሰግናለሁ። አድማጮች፣ ዘጋቢያችን መስፍን አራጌ በመጠለያ ጣቢያው ተገኝቶ ያነጋገራቸው ተፈናቃዮች ታሪክ ይህ ብቻ አይደለም፣ ሌሎች ዘገባዎችንም ይዞ ይመለሳል። በዘገባው ውስጥ ከእናቷ ጋር ለመለያየት የበቃችው ሸኔ በሚል ቡድን በመፈናቀላቸው ምክንያት ሳቢያ እንደሆነ ታዳጊዋ የገለጸች ሲሆን ሸኔ የሚለው ስያሜ የማይቀበሉትና ራሳቸውን የኦሮሞ ነጻነት ሰራዊት ብሎ የሚጠሩ ታጣቂዎች ቃል አቀባይ በተደጋጋሚ በሰጡት አስተያየት ከኦሮሚያ ክልል ሰላማዊ ሰዎች ላይ ጥቃት እንደማያደርሱ እንዲሁም እንደማያፈናቅሉ ገልጠው ሲያስተባብሉ መቆየታቸው አይዘነጋም። ክቡራትና ክቡራን አድማጭ ተመልካቾቻችን የመጽሔቱ ትንታኔ ርዕሶች ይቀጥላሉ። ተከታዩ ርዕስ ደግሞ ወደ ትግራይ ያሻግረናል። በትግራይ ክልል ትምህርት በአፋጣኝ ለመጀመር እንዲቻል እየሰራ መሆኑን ትምህርት ሚኒስቴር ገለጠ። የትምህርት ሚኒስቴር ዴኤታ ዶክተር ሳሙኤል ክፍሌ የመሩት የፌዴራል መንግስት ልዑክ በትግራይ ትምህርት በአፋጣኝ ስለሚጀመርበት ጉዳይ ከክልሉ አመራሮች ጋር በመቀሌ ከተማ ላይ ውይይት አካሂደዋል። ሚኒስትር ዴኤታው ለአሜሪካ ድምፅ በሰጡት ማብራሪያ ታዲያ በትግራይ ክልል በአፋጣኝ ትምህርት ለመጀመር በሚቻልባቸው ተቋማት ትምህርት እንዲጀመር ጥናት በመካሄድ ላይ ነው ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም በበኩላቸው የሰላም ስምምነቱ አስተማማኝ መሰረት እንዲኖረው ከሚያደርጉ አንዱ ትምህርት መጀመር ነው ነው ያሉት። የትግራይ ክልል ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉሽም በበኩላቸው የትግራይ ጊዜያዊ አስተዳደር ቅድሚያ ሰጥቶ ከሚሰራቸው ጉዳዮች አንዱ የመማር ማስተማሩን ሂደት ማስጀመር ነው ብለዋል። ይሁንና አመራሮቹ በትግራይ ትምህርት የሚጀመርበትን ቁርጥ ያለ ቀን አልገለጡም። ሙሉጌታ አጽባሃን የተከታተለው።
በትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ የተመራ ልዑክ በትግራይ ክልል በትምህርት ዘርፍ ላይ የደረሰውን ውድመትና በቀጣይ ትምህርት ለመጀመር የታቀደውን አስመልክቶ ከክልሉ አመራሮች ጋር በመቀለ ከተማ ውይይት አካሂዷል። የአዲስ አበባ፣ የባህር ዳር፣ የሰመራ፣ የጅግጅጋ፣ የደብረ ብርሃንና የጅማ ዩኒቨርሲቲዎች ፕሬዚዳንቶችም ከልዑካን ቡድኑ ጋር ተሳትፈዋል። ልዑካኑ በመቀለ ዩኒቨርሲቲና አጼ ዮሐንስ መሰናዶ ትምህርት ቤት በጦርነቱ የደረሰውን ውድመት የጎበኙ ሲሆን ከአሁን በፊት ከ1400 በላይ ተማሪዎች ከአንደኛ እስከ ስምንተኛ ክፍል ያስተምር የነበረውን በአሁኑ ጊዜ የተፈናቃዮች ማዕከል የሆነውን አድሐውሲ ትምህርት ቤትም ጎብኝተዋል። የትምህርት ሚኒስትር ዴኤታ ዶክተር ሳሙኤል ክፍሌ በትግራይ ክልል የተቋረጠውን ትምህርት ለማስጀመር የሚኒስቴር መስሪያ ቤቱ ጥናት እያካሄደ መሆኑ ገልጸዋል።
ትምህርት ቅድሚያ ተሰጥቶት እንዲጀመር ይፈለጋል። በክልል መንግስቱም ጊዜ አስተዳደሩም ፌደራል መንግስትም ያንን ለመፈጸም ትምህርት ሚኒስቴር ከዩኒቨርሲቲዎቹ ጋር ዩኒቨርሲቲዎቹን በማስተባበር ከትምህርት ቢሮዎች ጋር ደግሞ ባለው የፌደራል መንግስቱና የክልል መንግስቱ ግንኙነት ድጋፍ ያደርጋል። በፈጠነ ጊዜ አሁን ዛሬ ቀን መቁረጥ ተገቢ ስላለ ነው። በፈጠነው ጊዜ ትምህርት እንጀምራለን። ትምህርት ስንጀምር በሁሉም ዩኒቨርሲቲዎች በአንድ ጊዜ ላይሆን ይችላል። በሁሉም ፕሮግራሞች፣ በሁሉም ኮሌጆች በአንድ ጊዜ ላይሆን ይችላል። በትምህርት ቤቶችም እንደዚሁ በአጠቃላይ ትምህርቱም ሁሉም ትምህርት ቤቶች በአንድ ጊዜ ላይ ጀምሩ ይችላሉ። በጥቂት እየጀመርን በፍጥነት የጎደሉትን እያሟላን እያሰፋ እንሄዳለን።
በኢትዮጵያ የትምህርት ዘመን የሚጀመረው በአመቱ መባቻ በመስከረም ወር ቢሆንም በኮቪድ-19ና በፈተና ምክንያት በአገሪቱ የትምህርት ዘመን ተስተጓጉሏል። እርሱን ለማስተካከል እንሰራለን ብለዋል ሚኒስትር ዴኤታው። በትግራይ የሚጀመረውን የትምህርት ሂደት አስመልክቶ እቅዱን በቀጣይ ይፋ እንደሚያደርጉ አስታውቀዋል።
በተጨባጭ ሊተገበርና ሀቀኛ በሆነ እቅድ በፈጠነው ጊዜ ማለት ነው። ባጭሩ መስከረምን መጠበቅ ላይኖርብን ይችላል አይገባንም ብዬ ማምናለሁ። በፍጥነት ማድረግ በሚችለው ጊዜ ግን ተማሪዎች ወደ ትምህርት እንዲመለሱ እንፈልጋለን። በዚህ ሀገር ውስጥ ትርክት መቀየር አለበት። ከጦርነትና ከጦርነት ስሜት መውጣት አለብን። ጦርነትን ከሚያባብሱ ጉዳዮች ሁሉም አካል እንዲቆጠብ ትምህርትን ለማተን ቅድሚያ ሰጥተን መስራት አለብን። ጦርነት ያተረፈልን ነገር ይሆን? አሁን ያየነው ዛሬ የሰማነው የቀረቡ ጉዳቶች ናቸው።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው በትምህርት መጀመር ጉዳይ አስመልክቶ በተደረገው ውይይት የሰላም ስምምነቱ አስተማማኝ መሰረት እንዲኖረው ከሚያደርጉ አንዱ ትምህርት መጀመር ነው ብለዋል።
ከምንም ነገር በላይ ትግራይ ሰላም ወደ አስተማማኝ መሰረት ለመመለስ ትልቅ ሚና ካላቸው ነገሮች ወሳኙ ምንለው ትምህርት ነው። 2.4 ሚሊዮን አካባቢ ሰው በአንድ ጊዜ ወደ ትምህርት ቤት መመለስ የሚችልበትን ሁኔታ መፍጠር የሚፈጥረው ድባብ ብቻውን አሁን የተፈጠረውን ሰላም ሁሉም ሰው ይፈልገዋል፣ እንዲቀጥል ይፈልጋል። ግን በሚሊዮን የሚቆጠሩ ሕጻናት 4ኛ ዓመታቸውን ትምህርት ቤት ባልሄዱበት ሁኔታ ዩኒቨርሲቲዎች የሚባሉ ተቋማት መፍረሳቸው መውደማቸው ብቻ ሳይሆን የጦርነቱ የእያንዳንዱን ሰከንድ ሪማይንድ በሚያደርግ ሁኔታ ወይ በተጎጁ አካል ጉዳተኞች ወይ በተፈናቃዮች በተሞሉበት ሁኔታ ምንም ይሁን የሰላም ኢንቫይሮንመንት ፍላጎት ቢኖረው የሰላም ኢንቫይሮንመንቱን ሲስተም ማድረግ በጣም ከባድ ነው። ሰው የመጀመሪያ ትኩረት መስጠት አለብን ተብሎ መጀመሩ የእኛም ዋናው ትኩረታችን ነው።
በትምህርት መጀመር ጉዳይ ከፌዴራሉ መንግስት ጋር ተባብረን እንሰራለን ሲሉ አቶ ጌታቸው ገልጸዋል። በትግራይ የሚገኙ የአራት ዩኒቨርሲቲዎች አመራሮች ጦርነቱ ያደረሰባቸውን ጉዳት ለልዑካኑ አብራርተዋል። የኢትዮጵያ መንግስት ዩኒቨርሲቲዎች የጋራ ምክክር መድረክ ሰብሳቢና የአዲስ አበባ ዩኒቨርሲቲ ፕሬዚደንት ፕሮፌሰር ጣሰው ወልደሃና በክልሉ ለሚገኙ አራት ዩኒቨርሲቲዎች የኢትዮጵያ መንግስት ዩኒቨርሲቲዎች በዚህ ወር 20 ሚሊዮን ብር ድጋፍ ለማድረግ ወስነዋል ብለዋል። የትግራይ ክልል የትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዮሽ በክልሉ ከ88 በመቶ በላይ የትምህርት ቤቶች ህንጻዎች ላይ በጦርነቱ ውድመት መድረሱን ነው የገለጹት። የመማር ማስተማር ሂደቱን የሚያግዙ ቁሳቁሶችም ወድመዋል፣ ተዘርፈዋል ያሉት ዶክተር ኪሮስ ባለን አቅም በክልሉ ትምህርት ለመጀመር ጥረት እያደረግን እንገኛለን ብለዋል።
አጠቃላይ ትምህርት መሰረተ ልማት ከፍተኛ ጉዳት ደርሶበታል። በትግራይ ላይ የነበሩ ትምህርት ቤቶች፣ ኮሌጆች፣ እነሱ ይጠቀሙበት የነበሩ የትምህርት ግብዓት መሳሪያዎች፣ ቤተ ምኩራዎች፣ መጻሕፍት፣ ኮምፒውተሮች በሙሉ ተወስደዋልም ተዘርፈዋልም ብዙ ጉዳት ደርሶበታል። ስለዚህ በአጠቃላይ በትግራይ ኮቪዱም ከዛ በተለይ ደግሞ በልዩ ሁኔታ በጦርነቱ ጊዜ በተፈጠረው ውድመት አሁን ትግራይ ላይ ያለውን የስርዓት ትምህርት እንደ ትምህርት ኮላፕስ የሆነ ነው ያለው። ማስተማር የምንችልበት ሁኔታ አይደለም የቆየው።
በክልሉ ከመጋቢት 2012 ዓ.ም ጀምሮ ትምህርት በመቋረጡ ተማሪዎች በእድሜያቸው ሊደርሱበት በሚገባ የትምህርት ደረጃ ላይ አይገኙም። በትግራይ ለሁኔታው የሚመች ስርዓት ትምህርት ያስፈልገዋል ብለዋል። ኃላፊውም
ለመጀመር የሚያስችለንን ነገር መስራት ጥረት እያደረግን ያለ ነው። እንደ ሌላው አይደለም ማለት አንድ ተማሪ ትምህርት ቤት አልገባ ማለት በሱ ብቻ ሳይሆን ለቀጣይ ትውልድም እሱ ለሚወልደው ትውልድም የሚቀር ጉዳት ስላለው የሚቀጥሉት ተወሰነ ዓመታት ከትግራይ ወደ ዩኒቨርሲቲ የሚገባው ሚኒመም እድሜ 22 ነው የሚሆነው እስክናስተካክለው ማለት ነው። ኖርማሊ በ18 ዓመቱ ነበረ አንድ ተማሪ ወደ ዩኒቨርሲቲ መግባት ያለበት። አሁን ግን 4 ዓመት ትምህርት አልነበረም። ሌላ ቦታ ግን 18 ዓመቱ ገብቶ ነው በ22 ዓመቱ ተመርቆ ወደ ስራ የሚሰማራው ና እኛ ግን በ22 ዓመቱ ወደ ዩኒቨርሲቲ ገብቶ ነው በ27 በ28 ዓመቱ ተመርቆ ገባ። ስለዚህ ይህንን የሚፈጥ የሚፈጥረው የራሱ የሆነ ማህበራዊ አሁን ያለው ቀውስ እንደገና ወደ ቀጣይ ትውልድ የሚሸጋገርበት ስለሆነ ከነዚዎቹን አቮይድ ለማድረግ እስካሁን የደረሰው ውድመት አለ፣ እስካሁን የቆየው መዘግየት አለ። ለዚህ ይሄ ጉዳት ግን እንደገና ጥል አንድ ቦታ ላይ መቆምና ትምህርት መጀመር ስላለብን ትልቅ ትኩረት ቅድሚያ ተሰጥቶት የሚሰራ
ሆኖም አመራሮቹ በሰጡት አስተያየት በትግራይ ትምህርት የሚጀመርበት ቁርጥ ያለ ቀን አልገለጹም። ለአሜሪካ ድምጽ ሙልጌታ ጽባሃም መቀለም።
አመሰግናለሁ ሙሉጌታ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የአርብ ምሽት ስርጭታችንን ነው። ተከታዩ ሌላ የተፈናቃይ ጉዳይ ዘገባ ደግሞ የነዋሪዎች ጥቃትና መፈናቀል የአፋርና የሶማሌን ክልሎች እያወዛገበ መሆኑን ይዘረዝራል። የሶማሌ ክልል ልዩ ኃይል አባላት በአፋር ክልል ውስጥ ጥቃት እየፈጸሙ ነው ሲሉ የአሜሪካ ድምጽ ያነጋገራቸው ነዋሪዎች አመለከቱ። በጥቃቱም አርብቶ አደሮች ከፍተኛ ጉዳት ደርሶባቸዋል ነው ያሉት። ከሶማሌ ክልል አስተያየታቸውን የሰጡ ሌሎች ነዋሪዎች በበኩላቸው የክልላቸውን ወሰን አልፎ እስከ አፋር ክልል የደረሰ የልዩ ኃይል ወታደራዊ እንቅስቃሴ አለመኖሩን በመጥቀስ ያስተባብላሉ። በአፋር ክልል ውስጥ በሚገኙ ሶስት ቀበሌዎች ላይ በሚነሳ የይገባኛል ውዝግብ ሳቢያ ተደጋጋሚ ግጭቶች እየተከሰቱ ሲሆን፣ በሶማሌ ክልል በኩል አስተያየታቸውን የሰጡ ነዋሪዎች ታዲያ እነኚህ ቀበሌዎች በርካታ ሰዎች ተፈናቅለውባቸዋል ሲሉ ወቀሳቸውን አሰምተዋል። ይህንኑ አስመልክቶ አስተያየታቸውን የሰጡ አንድ የሕግ ባለሙያ ከግጭት ይልቅ ሕጋዊ አማራጮችን መከተል የተሻለ መፍትሄ ያስገኛል ባይ ናቸው። አዲስ ቸኮል ነው ያጠናቀረው።
በዋሽ ከተማ ውስጥ ነዋሪና የአፋር ወጣቶች አደረጃጀት አመራር መሆኑን የሚናገረው አቶ አብደላ ሀጂ ለአሜሪካ ድምጽ በስልክ በሰጡ አስተያየት ላለፉት 10 ቀናት የሶማሌ ክልል ልዩ ኃይል በአፋር ክልል ውስጥ በሚገኙ ከተሞች ጥቃት ማድረሱን ይናገራል።
ቢያንስ እስከ 6-7 ቦታ በላይ ላይ ነው ግንባሮች ላይ ነው ጦርነት እያካሄደብን ያለው የሶማሌ ክልል ጥምር ታጣቂ ኃይል። አንደኛው በየንቡዲ በኩል ነው፣ በዋኒ በኩልም አለ፣ ሁለት ገላሉ በኩል አለ፣ በዚህ በሐሩካ ፓሪንቱ በኩል አለ፣ በአሚበራ ደግሞ ፍስኩቲና ሊደርቱ ኤሪያ ላይ አለ። በከባድ መሳሪያ ነው እንግዲህ ጥቃት የተፈጸመብን። የአፋር ሴቶች ተጎድተዋል፣ በርካታ ህጻናት ተጎድተዋል፣ የአፋር ቤቶች ተቃጥለዋል። ከጋራ ላይ በሚተኮስ ከባድ መሳሪያ ነው እንግዲህ ቤቶች እየተቃጠሉብን ያሉት። በርካታ አርብቶ አደሮችም ተቃጥለዋል። ቢያንስ ከ500 በላይ የቁም እንስሳትም ተዘርፎብናል።
ሌላው የሰመራ ሎጊያ ነዋሪ አቶ ኡመር ኢድሪስ በበኩላቸው ግጭቱ ላለፉት 5 ዓመታት ሲካሄድ የቆየው ጥቃት አካል እንጂ እንደ አዲስ የሚጠቅስ አይደለም ይላሉ።
ሰሞኑን እየተካሄደ ያለው ጦርነት ላይ ባይዘወያል ጦርነቱ ከበድ ስላለ ሊሆን ይችላል እናንተ ጋር የደረሰው እንጂ በየቀኑ የአፋር እናቶች፣ የአፋር ህጻናት፣ የአፋር ሽማግሌዎች በየቀኑ እየተገደሉ ነው።
ጥቃቱ ተከፍቶባቸዋል ከተባሉ ቀበሌዎች አንዱ የሆነው የገዋኔ ወረዳ ህዝብ ግንኙነት ኃላፊ አቶ አሊ በጉዳዩ ለመረጃ ሊሰጡን ከቀጠሩን በኋላ ስልካቸውን ባለማንሳታቸው ያደረግነው ተደጋጋሚ ሙከራ ሳይሳካ ቀርቷል። ከሶማሌ ክልል ጋር አዋሳኝ የሆነው የአፋር ክልል ዞን 3 አስተዳዳሪ የሆኑት አቶ አብደው አሊም እንዲሁ ሀሳባቸውን ቀይረው መረጃ ከመስጠት ተቆጥበዋል። ለክልሉ የመንግስት ኮሚኒኬሽን ቢሮ ኃላፊ አቶ አመር ካሎይታም የእጅ ስልካቸው ለበተደጋጋሚ የደወልና የጽሁፍ መልእክት የላክም ቢሆንም ምላሽ አላገኘንም። በሶማሌ ክልል በኩል በጉዳዩ ላይ ያናገርኳቸው ጥቃት ተከፍቶባቸዋል የተባሉት የአፋር ወረዳዎች አጎራባች የሆነው የዱኔር ወረዳ ወጣቶችና ስፖርት ጉዳይ ኃላፊ የሆኑት አቶ አሊ አውሌድ ነበር። አቶ አሊ እርሳቸው አመራር በሆኑበት ወረዳ ወደ አፋር ክልል ወሰን የሚሻገር ምንም አይነት ወታደራዊ እንቅስቃሴ የለም ይላሉ።
አሁን እየተደረገ ያለው ወራሪው በሌላ በኩል እየተወረርኩ ነው ይላል። ሶማሌ ክልል መንግስት እየደገፈ ነው። ሶማሌ ክልል መንግስት ቢደግፈን ኖሮ አንድም የሶማሌ ማህበረሰብ አይፈናቀልም ነበር።
በአንጻሩ የሶማሌ ክልል የአፋር ታጣቂዎች ሰለባ ነው ሲሉ ጉዳዩን ወደ አፋር ክልል ይወስዱታል።
አቅጣጫ እኔ ባለሁበት ቦታም የተፈናቀለ አሁን ባለበት በየቀኑ የተፈናቀለ ያለ ሰው አለ። በታች በኩል በበድዌን በኩል አለ፣ በገርበ ዒሴና በመጠኔ በኩል አለ፣ በፈረፍ በኩል አለ። የምናወራቸው የይገባኝነት ጥያቄ የሌለበት አካባቢ እኮ ነው ተፈናቅሎ እስካሁን ያልቆመው ነው የምንለው እንጂ ይገባኝነት ጥያቄ የነበረባቸው 3 ቀበሌዎች እነሱ ድሮ ታሪክ ሆኖ ከ5 ዓመት በፊት አልፈዋል፣ ተጨፍጭፈዋል። የእነሱን አባወራዎች እና የማወራዎችን ተከትሎ እየመተመታ እየተፈናቀለ ነው ከሆነ ብለን
በአፋር ክልል ውስጥ በሚገኙና የገባኛል ውዝግብ ከሚነሳባቸው ቀበሌዎች አንዱ በሆነው ገዳማዊት ወይም ገርቤሴ ተወልዶ ማደጋቸውን የነገሩ አቶ ዩሱፍ ቦስ በሬም በአፋር ታጣቂዎች ተደጋጋሚ መፈናቀል ደርሶብናል ሲሉ ይከሳሉ።
ተወለድኩት ገዳማዊቱ ከተማ ነው። አሁን ተፈናቅዬ እየኖርኩበት ያለሁት ደግሞ አስቡሊ የምትባል ከተማ ናች። በኤረር ወረዳ ስር ናት። ኢቲሶን ማለት ነው። 3 ከተሞች ቤቱ መንዱፎ እና አዴቱ በዋና ጎዳና ላይ ማለት በጅቡቲ እና አዲስ አበባ የሚያገናኝ መንገድ ላይ የሚገኙ ናቸው። ስለዚህ እነዚያ ከተሞች የተፈናቀሉት እንዳለ ህብረተሰብ በአፋር ክልል ልዩ ኃይል ምክንያት የተፈናቀሉት እስካሁን ደግሞ ተፈናቃዮቹ የት ነው የገቡት ብሎ የጠየቀን ፌዴራል መንግስት እንደሌለ ነው የምነግረው። ተፈናቃዮቹ ደግሞ አብዛኛው ያሉበት አስቡሊ፣ ሙሉ አሉ፣ አፍደም አሉ፣ ቀረር ከተማ ይገኛሉ። አብቂ ከተማ ይገኛሉ። በጣም ብዙ ናቸው።
ባለፈው ሳምንት የአሜሪካ ድምጽ ያነጋገራቸው በሶማሌ ክልል የሲቲ ዞን የአደጋ መከላከልና ዝግጁነት ኃላፊ አቶ ሀሰን ራቢያ በአፋር ታጣቂዎች ጥቃት የተፈናቀሉ 49200 አባወራዎች ወይም 300000 ገደማ ነዋሪዎች በመጠለያ ጣቢያና በልዩ ልዩ የዞኑ አካባቢዎች ተበታትነው እንደሚገኙ መግለጻቸው ይታወሳል። በአፋር ክልል የሰመራ ሎጊያ ነዋሪው አቶ መሪ ድሬስ ግን የአቶ ሀሰን ራቢያን ወቀሳ አይቀበሉትም። በአፋር ክልል ስር የሚገኙና የሶማሌ ወገኖች ከሚበዙባቸው 3 አዋዛጋዊ ቀበሌዎች በራሳቸው ፈቃድ የለቀቁ ይኖራሉ። ሆኖም አፋር ወደ ሶማሌ ክልል ገብቶ ጥቃት የሚፈጽም ታጣቂ የለውም ብለዋል።
አፋር ላይ መንግስት ከሚያውቀውና ከአርብቶ አደር ውጭ አንደኛ ታጣቂ የሚባል ሀይል የለም። ሁለተኛ ደግሞ አፋር ላይ ያለው ሚሊተሪ ፎርስ አሁን ያለው በኢትዮጵያ ሰሜን የተነሳው ጦርነት ምክንያት ወደ ሰሜኑ የሀገራችን ክፍል ላይ ያለው የአፋር ሚሊተሪ ፎርስ ማለት ነው። አሁን የተዋጋን አርብቶ አደሮች ናቸው። እዚያ አካባቢ ምንም አይነት ንጽማ ታጣቂ የሚባል ሀይል የለም። እዛ ያለው ራሱን እየተከላከለ ያለው አርብቶ አደር ህዝብ ነው። እዛ ጋር እየተዋጠቀ ያለው ሶስት ቀበሌ ላይ ለምሳሌ አሁን ከዞን አንድ ወደ ዱቴ አካባቢ በሰላም ከአፋር ጋር እንኖራለን ብሎ የመረጡ የኢሳ ማህበረሰብ አባላት እዚህ እየኖሩ ነው። ምንም አይነት ችግር ያልፈጠሩ እዚሁ ከአፋር ጋር በሰላም እየኖሩ ነው።
በጉዳዩ ላይ እንደ አፋር ክልል ሁሉ በሶማሌ ክልል በኩልም የክልልና የዞን አመራሮች መረጃ ለመስጠት ፈቃደኞች አይደሉም። በአፋር ክልል ውስጥ በሚገኙና ሶማሌ በሚበዛባቸው 3 ቀበሌዎች የተነሳ የአፋርና የሶማሌ ክልሎች ላለፉት 5 ዓመታት ተደጋጋሚ ግጭቶች እየተካሄድባቸው ይገኛሉ። ለግጭቱ የተሻለ መፍትሄ ሊያስገኝ የሚችለው ሰላማዊ አማራጮችን በመጠቀም እንጂ ደም በመፋሰስ አይደለም ሲሉ በድሬዳዋ ዩኒቨርሲቲ የህግ ትምህርት ክፍል ባልደረባ የሆኑት አቶ አማኑኤል መሰለ ይመክራሉ።
ጥያቄያቸውን በዘላቂነት መፍታት የሚቻለው ያው በተለያዩ አለማት ወይም በተለያዩ ሀገራት እንደዚያን በብሔር መካከል ወይም ድንበር መሰረት ያደረጉ ግጭቶች ሲከሰቱ ግጭቶቹን የምትፈታው በሪፈረንደም ነው። ህገ መንግስቱን በተወሰነ ደረጃ ያስቀምጣል። ነገር ግን እንደምታውቀው በሀገር ደረጃ ህገ መንግስቱ ወይም ህገ መንግስቱ የተቀመጡ አንቀጾች በተለይ ከድንበር ከማንነት ጋር የተያዙ አንቀጾች ላይ የጋራ መግባባት በሀገር ደረጃ የለም። ስለዚህ ህገ መንግስቱን መሰረት አድርገህ ድንበር ጥያቄ ሪፈረንደም ለመፍታት ብትሄድ የሚያስማማ ወይም በሁለቱ ፖለቲካ ሌሊቶች መካከል የጋራ የሆነ መስማማት ላይ ለመድረስ የሚቸግራቸው ይመስለኛል። ና ከዛ አንጻር ሪፈረንደም ምንም እንኳን መፍትሄ ቢሆንም ህገ መንግስቱ ላይ መሰረታዊ ጥያቄ ያላቸው ማህበረሰቦች ስላሉ በዛ አንጻር ህገ መንግስቱን መሰረት አድርገ ህገ መንግስት ላይ መልስ ለመስጠት መሄድ አፈጻጸሙ ደካማ ና ይህን በሁለቱ መካከል ለማምጣት የምትፈልገውን ዘላቂ መፍትሄ ለማምጣት የሚቸግር ይመስለኛል። ከዛ ባለፈ ህገ መንግስታዊ ማሻሻያዎችንም የተለያዩ በድንበር ምክንያት የሚነሱ ግጭቶችን ከፖለቲካል ሪፕሬዘንቴሽን ጋር በተያያዙ በሀገር ደረጃ እንደምታውቀው የብሔራዊ ምክክር ኮሚሽን ተቋቁሟል እና ስለዚህ ሀገሪቷ በእያንዳንዱ አካባቢ የሚነሱ የድንበር ጥያቄዎች በአፋርና በሶማሌ አካባቢ የሚነሱ የድንበር ጥያቄዎችንም በብሔራዊ ምክክርና በምክር ወይም ብሔራዊ ድርድርና ውይይት በሚደረገው ፕላትፎርም መፈታት የሚችል ይመስለኛል።
አቶ አማኑኤል መሰለ አያይዘው እንዳስገነዘቡት ሀገራዊ ምክክር መድረኩና ህገ መንግስቱን በመፍትሄነት ከመጠቀም ባሻገር ታላቅ ሀገራዊ ኢኮኖሚያዊ ተጽዕኖ ማሳደር የሚችሉትን የእነዚህን አካባቢዎች ሰላም በዘላቂነት ለማረጋገጥ የፌዴራል መንግስቱ በጥናት ላይ የተመሰረተ መፍትሄ ሊያቀርብ ይገባል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አመሰግናለሁ አዲስ። ካሜሮን ውስጥ 25 ሰዎች በታጣቂዎች ታገቱ። የደህንነት ኃይሎች ካሜሮንና ናይጄሪያን ከሚያዋስነው ድንበር አቅራቢያ ታጣቂዎችን አግተው የወሰዷቸው 25 የመንደሪቱ ነዋሪዎች ለማስለቀቅ ፍለጋ ይዘዋል። በሁለቱ አገሮች የድንበር አካባቢዎች የሚንቀሳቀሱትን የታጠቁ ወንጀለኞች መንግስት እንዲያስቆምም ጥሪ አሰምተዋል። ሞኪ ኤድዊን ኪንዴዛ ከያውንዴ ካሜሮን ያደረሰንን ዘገባ እንደሚከተለው አቀርበዋለሁ። የካሜሮን ባለስልጣናት እንደገለጡት ማንነታቸው ያልታወቁ ታጣቂዎች በያዝነው ሳምንት አገሪቱን ከናይጄሪያ ጋር ከሚያዋስነው ምዕራባዊ ድንበር አቅራቢያ በምትገኘው የአኮ ወረዳ በየቀኑ ጥቃቶችንና ዘረፋዎችን በመፈጸም የመንደሪቱን ነዋሪዎች አግተው ወስደዋል። በመቶዎች የሚቆጠሩ ነዋሪዎችም ጥቃቱን ሸሽተው መሄዳቸውን የወረዳው ባለስልጣናት ጨምረው አመልክተዋል። የአኮ ከንቲባ ንካንያ ንኳይ እንዳስረዱትም ማንነታቸው ያልታወቁት እነኚህ ታጣቂዎች በሁለቱም አገሮች ድንበሮች አቅራቢያ ባሉት አካባቢዎች ይንቀሳቀሳሉ።
25
እስካሁን 25 ሰዎች ታግተዋል። ምናልባትም ከሰኞ ጀምሮ ሌሎች ተጨማሪ ሰዎች ታግተው ሊሆን ይችላል ብለን እንሰጋለን። ምክንያቱም ቡኩ አባፎም እና እንዲሁም ወደ ናይጄሪያ ከሚያስገባው ድንበር አቅራቢያ በምትገኘው አኩዋንቻ ያሉ ሰዎችን መድረስ ባለመቻላችንና ከአጋቾቹ ከራሳቸውም ቢሆን ይህን የሚያደርጉበትን ምክንያት በተመለከተ የሰማነው ነገር ስለሌለ ትክክለኛውን ሁኔታ አናውቅም። የታፈኑት ሰዎች ይገደሉ በሕይወት ይኑሩም አናውቅም።
ይህ በእንዲህ እንዳለም ታፍነው የተወሰዱትን ለማስለቀቅና የታጣቂዎቹን እንቅስቃሴ ለመግታት ከናይጄሪያ ድንበር አቅራቢያ ጦር አሰማርቻለሁ ሲል የካሜሩን ወታደራዊ ኃይል አስታውቋል። የምንቤምቤ የባህልና ልማት ማህበር በናይጄሪያ ድንበር አካባቢ ያሉ የካሜሩን መንደሮች ነዋሪዎችን የሚረዳ የካሜሩናውያን የረድኤት ቡድን ነው። ጥቃት አድራሾቹ በየቀኑ በርካታ የመንደሪቱን ነዋሪዎች እያፈናቀሉ መሆናቸውን የገለጡት የቡድኑ ፕሬዚዳንት አቤል ሸዋ አብዛኞቹም ሴቶችና ሕጻናት ናቸው ይላሉ። ከአኮ ከአሜሪካ ድምፅ ጋር በመልእክት መላላኪያ መተግበሪያ አማካኝነት ባደረጉት ልውውጥ
most of the villages have been abandoned as the population flee into Nigeria.
ህዝቡ ለደህንነቱ ሲል ወደ ናይጄሪያ እና ወደ አኮ ከተማ በመሰደዱ አብዛኛዎቹ መንደሮች ባዷቸው ቀርተዋል። በመሆኑም የሰብአዊ መብት ተሟጋች ድርጅቶች ጣልቃ እንዲገቡና ወደ አካባቢዎቹም መጥተው ከቀያቸው የተፈናቀሉና ራሳቸውን የሚያስተዳድሩበት የሌላቸውን ሰዎች እንዲረዱ ጥሪ ያሰማን እንገኛለን። ሴቶችና ህፃናት እየተሰቃዩ ነው። መላው የሲቪል ማህበረሰብ ክፉኛ ተጎድቷል። ሰዎች በፍርሃት እንደተዋጡ ነው ያሉት።
ሽዋ ክለውም የካሜሩን መንግስት ለተፈናቃዮቹ እርዳታ እንዲያደርግ ጠይቀው ተፈናቃዮቹን ተቀባዩ ማህበረሰብም ምግብና መጠለያ እንዲለግስ ተማጥነዋል። የአካባቢው ባለስልጣናት በበኩላቸው ለአሜሪካ ድምጽ ሲናገሩ አጋቾቹ ከናይጄሪያ የመጡ የፍላኒ ተወላጅ አርብቶ አደሮች ናቸው ይላሉ። አርብቶ አደሮቹ ካሁን ቀደም በተለያዩ ጊዜያት ለከብቶቻቸው የግጦሽ ሳር ፍለጋ የካሜሩንን ድንበር አቋርጠው በሚገቡበት ወቅት ከአካባቢው አርሶ አደሮች ጋር ግጭት ይቀሰቅሱ እንደነበርም ባለስልጣናቱ አስታውሰዋል። በተጨማሪም የድንበሩ አካባቢ መንደሮች ነዋሪዎች እንደ ቦኮ ሐራም መሳሰሉ ከናይጄሪያ የሚነሱ እስላማዊ ታጣቂዎች ጥቃት እንደሚደርስባቸውም ተገልጧል። ይሁን እንጂ እንደ ባለስልጣናቱ እይታ በምዕራብና በመካከለኛው አፍሪካ ተበታትነው በሚገኙት አርብቶ አደር የፍላኒ ተወላጆች ይህን መሰል መጠነ ሰፊ ጥቃት ሲፈጸም በአስር ዓመታት ጊዜ ውስጥ ያሁኑ የመጀመሪያው ነው። እንደ አውሮፓውያን የዘመን አቆጣጠር በ2012 ዓ.ም በናይጄሪያ ፍላኒ አርብቶ አደሮችና በካሜሩናውያን አርሶ አደሮች መካከል በመሬት ይዞታ ይገባኛል የተቀሰቀሰውን ግጭት ተከትሎ የካሜሩን ወታደሮች በባኦሮ መንደር የድንበር ኬላ መስርተው መቆየታቸው ይታወቃል። የመጨረሻው ዘገባ ለጎዳና ተዳዳሪ ህጻናትና ወጣቶች ተገቢውን ጥበቃና ድጋፍ አላደረጉም በሚል የህግ ባለሙያዎች ለሰብአዊ መብቶች የተሰኘው ተቋም ከሰሞኑ የኢትዮጵያን መንግስት ተቋማት ላይ ክስ አቅርቧል። ይህንን በተመለከተ ክሱን ያቀረበው ተቋም ባልደረባና በአዲስ አበባ ዩኒቨርሲቲ ህግ መምህሩ ዶክተር መሰንበት አሰፋን አነጋግረናል። ተቋማቱን ለመክሰስ ያበቃውን አጠር ያለ ጉዳይ በቅድሚያ ያስረዳሉ።
አዲስ አበባ ውስጥ በጣም በከፍተኛ ደረጃ የጎዳና ተዳዳሪዎች አሉ። ቁጥራቸው አሁን ባለው ጥናት የሚያሳየው ከ60-70 ሺህ የሚሆኑ ህጻናት እንዳሉ የጎዳና ተዳዳሪዎች የተለያዩ ጥናቶች የሚያሳዩት የመንግስትም ሪፖርቶችና ጥናቶች ይህን ቁጥር ነው የሚያሳዩት። አሁን ባለው ሁኔታ ሶስፍ ሆነ ችግር ነው፣ ማንም ሊታዘበው የሚችል የማህበራዊ ቀውስ ነው ማለት ይቻላል። እና ደግሞ አይ ቲንክ ትንሽ በጣም ደግሞ ሊናን የሚነካ የሚያደርገው ህጻናቱ ኦልሞስት የተረሱ የማህበረሰብ ክፍሎች ተደርገው ነው የሚታዩት። ያን እንዴት ነው ማድረግ የምንችለው የሚለውን ነገር ስንነጋገር የኛ እንግዲህ ሀሳብ የመጣው መንግስት በሚገባው ደረጃ ይህን የማህበራዊ ችግር ለመፍታት የሚያስችል አደረጃጀትም፣ ፋይናንስም፣ የፖሊሲ የህግ ማዕቀፍም የለውም ነው። ይሄን መነሻ አድርገን ነው እንግዲህ እነዚህ የተባሉትን ተቋሞች በሚኒስትር ደረጃም ከተማ መስተዳድሩም ያሉ የተለያዩ ተቋማትን የሴቶችና ማህበራዊ ጉዳይ ቢሮን ጨምሮ ሴቶችና ማህበራዊ ሚኒስትር፣ ፌዴራል ፖሊስ፣ ሌሎችም ተቋሞች ክሱ የቀረበባቸው ማለት ነው። እንግዲህ
ከዚህ ቀደም የመንግስት ተቋማት በመሰለ ርዕሰ ጉዳይ ላይ ክስ የቀረበባቸው አይመስለኝም። ያቀረባችሁት ክስ ተቀባይነት ቢያገኝ፣ በጠየቃችሁት መሰረት ውሳኔ ቢሰጥ የሚኖረው ፋይዳ ምንድን ነው? ከተጠቀሱት ችግሮች ጥልቀት አንጻር የፍርድ ቤት ትዕዛዝና ውሳኔ ይህን ችግር በማቃለል ደረጃ ምን ያህል ኃይል አለው ብለው ያስባሉ?
እንደ ልምድ ተወስዶ እንደ ሙከራ ሊባል ይችላል። ይህን ጉዳይ እያቀረብን ያለ ነው የሰብአዊ መብት ሞዴል ሲነሳ ዜጎች በመንግስት ላይ ያላቸውን መብት በመንግስትና በዜጎች መሀል ያለን ግንኙነት የሚገዛ ህግ ነው። በህገ መንግስቱ መሰረት ደግሞ ሁሉም ተቋማት ፍርድ ቤቶችን ጨምሮ ሰብአዊ መብቶችን የማስከበር ዋና ትልቁ ግዴታቸው ነው በአንቀጽ 13 ላይ እንደተቀመጠው ማለት ነው። እኛ አሁን የተጠቀምነው ስልት ስልታዊ የህግ ሙግት የሚባል አለ ስትራቴጂክ ሊቲጌሽን ሶ ይሄ ምንድነው በዋናነት አላማው በሁለት ወገኖች በሚደረግ የህግ ክርክር ላይ ሳይሆን በዋናነት ማህበራዊ ችግሮች ሰፊ የፖሊሲ ያደረጃጀት ችግሮች ሲኖሩ እነዚህን ችግሮች በፍርድ ቤት ሙግት ለማስተካከል መሞከር ነው ትልቁ አላማ ይሄ ነው አይ ቲንክ እሱን የህግ ልምምድም ለማስረጽ የህግ ኮሚኒቲም ደግሞ ተሻለ ግንዛቤ እንዲኖረው ለማድረግ ነው በተወሰነ ደረጃ እንግዲህ ተስፋ ያለው የሚመስለኝ የፍርድ ቤቶች አደረጃጀታው ስታየው በጣም ከበፊቱ ትንሽ ለውጦች አሉ። አንዳንድ ለውጦች ለምሳሌ ፌደራል ፍርድ ቤቶችን አደረጃጀት ስታይ ሰብአዊ መብት ጉዳዮችን የሚችል ችሎት ለብቻው አቋቁሟል። ያ ማለት አይ ቲንክ ትኩረት አድርጎ ጉዳዮችንም ለማየት ያለውን ተነሳሽነት በተወሰነ ያሳያል ብዬ አስባለሁ። እንግዲህ እኛ እያሰብን ያለ ነው እሱ ነው። አይ ቲንክ እንዳልኩ ሰፊ የሆኑ ማህበራዊ ችግሮችን በፍርድ ቤትና በህግ አንጻር እንዴት መመለስ እንችላለን። ለምሳሌ አሁን ሁሉም ሰው ስለ ጉዳና ተዳዳሪዎች ያለውን ሁኔታ ያውቃል። ምን ከንፈርመቶ ዝም ከማለት መንግስት በሚገባው ደረጃ ኃላፊነትን አልተወጣም። ያ ኃላፊነት ደግሞ በህገ መንግስት በተለያዩ ህጎችና ፖሊሲዎች የተቀመጠ ኃላፊነትን አልተወጣም። ስለዚህ እንዲወጣ እንዲያደርግ ነው እንግዲህ እኛ ፍርድ ቤት ያቀረብነው ጉዳይ ማለት ነው።
ኢትዮጵያ እንግዲህ በታሪክ የህግ አውጭና ተርጓሚው ተቋም ወይንም ደግሞ ህግ ተርጓሚውና አስፈጻሚው አንዳቸው ባንዳቸው ስራ ውስጥ ጣልቃ ሲገቡ በተደጋጋሚ ታይቷል። የፍርድ ቤቶች ነጻነት ጥያቄ አሁን የተወሰነ መሻሻል ቢኖረውም ዛሬም ድረስ ግን አጠያቂ ነው እንደሚታወቀው። ይህ በሆነበት ሁኔታ በሀገሪቱ ውስጥ አበይት የሚባል የህግ አውጭ ተቋምን ጨምራችሁ ነው የከሰሳችሁት። ተገቢውን ፍትህ በማግኘቱ ጉዳይ ምን ያክል እርግጠኞች ናችሁ? አጠራጣሪ አይሆንም ወይ?
ኢትዮጵያ መንግስት እንደምታውቀው የህፃናት ኮንቬንሽን ፈርሟል። በዛ ኮንቬንሽን መሰረት በየአራት ዓመቱ ወይ የአምስት ዓመቱ የኢትዮጵያ መንግስት በሚያቀርበው ሪፖርት መሰረት ኮሚቴው ይገመግማል የኢትዮጵያን ህፃናት መብት አያያዝን በተመለከተ ምን ደርሷል የሚል። እዛ ላይ አሁን በግልጽ የተቀመጠው ነገር መንግስት በተለይ የጎዳና ተዳዳሪዎችን በሚመለከት ብሔራዊ ስትራቴጂ አዘጋጅቶ ችግሩን በዘላቂነት ለመፍታት አንድ ናሽናል ስትራቴጂ ብሔራዊ ስትራቴጂ ማዘጋጀት እንዳለበት የሚል አቅጣጫ ለምሳሌ ያስቀምጦ ነበር። ያ ከተነገረ አሁን ፕሮባብሊ ወደ ከአምስት ከስድስት ዓመት በላይ ይሆናል ኮሚቴው ይሄን ውሳኔ ወይም ደግሞ የውሳኔ ሀሳብ ካቀረበ። ቤዚክሊ አንዳንዶቹ ነገሮች ፍርድ ቤቱ የህገ መንግስት ያለውን ኃላፊነት ተጠቅሞ መወሰን ከቻለ በግልጽ ያሉ የመንግስት ያልሰራቸውን ኃላፊነቶች አልሰራም። ስለዚህ አቅጣጫ እንዲሰጥበት ነው እንደዚህ አይነት ነገር። ሌላው እንደዚሁ ህጻናትን ደግሞ የጎዳና ተዳዳሪ ልክ እንግዶች ሲመጡ ሰብስቦ የማጎር አንድ ቦታ ላይ የማስቀመጥ አይነት አሰራሮች በፍጹም ህገ መንግስታዊም አይደሉም፣ ሰብአዊነትም የተከተለ አሰራር አይደለም። ይሄንም ዲክለራተሪ ጃጅመንት የመንግስት አስፈጻሚ አካላት ይሄ የህፃናትን መብት በሚጎዳ መልኩ ህገ መንግስቱ አንቀጽ 36 ላይ ተቀምጦ እንደምታውቀው በማንኛውም ጉዳይ ላይ የህፃናትን መብት በቅድሚያ መሰጠት እንዳለበት ያመለክታል። ስለዚህ ከህግ አንጻር ካየው ሰፊ የውሳኔ ሊሰጥባቸው የሚሉ ሀሳቦች አሉ። ግን እንግዲህ መንግስት እንግዲህ ሲከሰስ ምንም ጥያቄ የለውም ትልቅ ጉልበት ያለውና አካል ነው እየከሰስን ያለ ነው። ግን ደግሞ አሁን እያልን ያለ ነው አሁን ሰብአዊ መብትን የማክበር የሁሉም ኃላፊነት ነው። በተለይ ህጻናትን በተመለከተ ደግሞ ሲሆን ዜጎችም መንግስትም በጋራ መፍታት ያለባቸው ነገር ነው። ስለዚህ ፖለቲካዊ የሆኑ ነገሮችን ለማሻሻል ግልጽ የሆኑ ግድፈቶችን የመንግስት አሻሽሎ ማህበራዊ ቀውሶችን የመፍታት አቅም ሁሉም ኃላፊነት በየደረጃ እንዲወጣ የማድረግ ስራ ነው እየሰራ ነው።
ለየት ባለ መልኩ የእናንተ ክስ የጎዳና ተዳዳሪዎች ጥበቃ ላይ የበለጠ ትኩረት አድርጓል። በሀገሪቱ ደግሞ የተለያዩ ጥጎች ሳይቀር ከሞቀ ኑሯቸው የሚገፉ ሚሊዮኖች እንዳሉ ይሰማል፣ ይታያል። እኒህ የህብረተሰብ ክፍሎች ላይ ብቻ ማተኮር በቂ ነው ወይ ብለው የሚጠይቁ ይኖራሉ። የተቋማችሁ መጪ ጉዳዮችስ ምን ይመስላሉ?
ሁሉንም ችግሮች ቦታና አፈታት አላቸው፣ ስርዓት አላቸው። እንደ ዜጋ ማድረግ የምንችለው ላሉ ችግሮች በአቅማችን እንደ ጠበቆች እንደ ህግ ባለሙያዎች ምን ማድረግ እንችላለን፣ ምን ኮንትሪቢዩት ማድረግ እንችላለን። ትልቁ ጥያቄ የሚመጣው አይ ሌላም ችግር አለና ቁጭ ብለን ወይ ነው ጥያቄው። ስለዚህ በቻል ነው አይ ቲንክ ያሉትን የማህበራዊ የኢኮኖሚ የፖለቲካ ችግሮች በህግና በስርዓት ደግሞ ሲሆን ይሄ ማንንም አካል ሊያስቆጣን እንችላለን። መንግስት የሚያስቆጣ ነገር አለ እኛ ያለው መንግስት ራሱ ያወጣውን ህግ ስርዓት እየተከተለ አይደለም። ያን ደግሞ ኃላፊነት መወጣት አለበት እና እንዳልከው ሰፊ ችግሮች አሉ። እነሱም ባይዘው አሁን በሎየርስ ፎር ሂውማን ራይትስ በተለይ ሰብአዊ መብት ጠበቆች ላይ አሁን በኢትዮጵያ ያለ ነው። በዚህ ላይ ብቻ አይደለም ክስ ያቀረቡ፣ ሌሎች ግን ክሶች አሉ አሁን እየቀረቡ ሌሎች ባለሙያዎችን አይ ቲንክ በጉዳዩን የሚመሩትን ማነጋገር ይቻላል። እኛ ግን አንዱ ይሄ የጎዳና ተዳዳሪዎች ችግር እጅግ በጣም ሰፊ ችግር ነው።
ክብራትና ክብራን አድማጮቻችን ሙሉ ቅንብሩን በድረገጻችንና በማህበራዊ ገጾቻችን ላይ ታገኛላችሁ። የዛሬውን እዚህ ላይ አበቃን። ያስተናገድኳችሁ አሉላ ከበደ ከአቀናባሪው ኤልያስ አስማርና ከተቀሩ ባልደረቦች ጋር በዚሁ ተሰናበትን። ነገ ቅዳሜ ከምሽቱ 3 ሰዓት ላይ መልሰን እንገናኝ። በእኔ በኩል ሰላም፣ መልካም ምሽት፣ መልካም ቅዳሜ እና እሁድ። Thank you.